የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 10 2013 ዓ.ም ምህረት ዝግጅታችን ጀመረ።
The president made the determination that it was time to end this war.
ፕሬዚዳንቱ ይህን ውሳኔ ያሳለፉት ከዚህ የአፍጋኒስታን የእርስ በርስ ጦርነት በመውጣት ትኩረታችንን በሌሎችና በዓለም ዙሪያ ባሉ ጥቅሞቻችን ላይ ለማድረግ ዩናይትድ ስቴትስ ጦርነቱን ማቆም ያለባት ጊዜ አሁን በመሆኑ ነው። ስለዚህ አሁን በማድረግ ላይ ያለነውም ይህንኑ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ዩናይትድ ስቴትስ ሰራተኞቿን ከአፍጋኒስታን ማውጣት ጀምራለች። ሙሉ ዘገባውን በአብይ ርዕስ ታዳምጣላችሁ። በምዕራብ ኦሮሚያ አንዳንድ ዞኖች እና ከተሞች የትራንስፖርትና የኢንተርኔት አገልግሎት መቋረጡን ነዋሪዎች ገለጹ። ዘገባ ይኖረናል። መንግስት ብሔራዊ የአገር ሉዓላዊነትና የህዝብ ደህንነት ማስከበር ዘመቻ ግብረ ኃይል እንዲያቋቁም የኢትዮጵያ ማህበራዊ ፍትህ ወይም ኢዜማ ጠየቀ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉስ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እናስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍጋኒስታንን ቀውስ በተመለከተ ዛሬ ለአሜሪካውያን ንግግር ያደርጋሉ። ታሊባን ሀገሪቱን ሙሉ በሙሉ ከተቆጣጠረ ወዲህ የመጀመሪያ ንግግራቸው ነው የሚሆነው። ትናንት የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የታሊባን ተዋጊዎች ዋና ከተማዋ ካቡል መግባታቸውን ተከትሎ ከሀገሪቱ ወጥተዋል። ፕሬዚደንት ባይደን ከካምፕ ዴቪድ ወደ ዋይት ሃውስ ተመልሰው በዋሽንግተን ሰዓት 9:45 ላይ ንግግር ሊያደርጉ መዘጋጀታቸውን ዜናው አመልክቷል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ታሊባን የሰው ህይወት እንዳይጠፋ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዓለም ይህን አፍጋኒስታን ያለችበትን አሳሳቢ ሁኔታ እየተከታተለ ነው ብለው የታሊባን ኃይሎች የሀገሪቱን ህዝብ ደህንነት ለመጠበቅና ችግር ላይ ላሉት ሰብአዊ እርዳታ እንዲደርስ ከፍተኛ የሆነ ጥንቃቄ እንዲያደርግ አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ ዛሬ ለጸጥታው ምክር ቤት አስቸኳይ ስብሰባ ባደረጉት ንግግር የአፍጋኒስታንን ህዝብ ፊታችንን ልናዞርበት ልንተው አንችልም አይገባንም ብለዋል። ግጭቱ በአስቸኳይ እንዲቆም የሀገሪቱ ህዝብ በሙሉ መብቶቹ እንዲከበሩ እጠይቃለሁ ያሉት ጉቴሬሽ የሰብአዊ መብቶች ከበሬታ ጉዳይ በተለይ የአፍጋን ሴቶችና ልጃገረዶች ሁኔታ እጅግ ያሳስበኛል ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በኢትዮጵያ ያለው የተባበሩት መንግስታት ድርጅት ቢሮ በሀገሪቱ ውስጥ የተሰማሩ የመንግስታቱ ድርጅት መስሪያ ቤቶችና የሰብአዊ ረድኤት አጋሮቻቸው የሚንቀሳቀሱት ወገንተኛ የፖለቲካ አጀንዳን በመደገፍ ነው ተብሎ በቅርብ ጊዜያት በዋና ዋና መገናኛ ብዙሃንና በማህበራዊ መገናኛዎች የሚወጡ መግለጫዎች እጅግ አሳስበውናል ሲል አስታወቀ። የድርጅቱ የኢትዮጵያ ቢሮ ባወጣው መግለጫ በተባበሩት መንግስታት ድርጅትና አጋሮቹ በሚያደርጉት ሰብአዊ እርዳታ ስራ የሚከተሏቸው አራት መርሆች አሉ ብለዋል። እነርሱም ሰብአዊነት፣ ከወገንተኝነት መራቅ፣ ከአድላዊነት ነጻ መሆንና ስራን በነጻነት ማከናወን ነው ሲል ዘርዝሯል። አስከትሎም መግለጫው እነዚህን መርሆች በማክበር ከኢትዮጵያ መንግስት ጋር በቅርበት ተቀናጅተን በሁሉም የሀገሪቱ ክልሎችና የከተማ አስተዳደሮች በጠቅላላ ለችግር ተጋላጮችን ትኩረቱ ባደረገ መንገድ ወሳኝ እርዳታ እያደረግን እንገኛለን ብሏል። የአፍሪካ ህብረት የሶማሊያ ሰላም አስከባሪ አሚሶም ወታደሮች ባለፈው ሳምንት በአልሸባብ የደረሰባቸውን የደፈጣ ጥቃት ተከትሎ 7 ሰላማዊ ዜጎችን መግደላቸውን የታችኛው ሸበሌ ክልል ገዢ ለአሜሪካ ድምጽ ገለጹ። የሶማሊኛ ክፍል ባልደረባችን ሃሩን ማሩፍ ያጠናቀረውን ዘገባ ሲዮን ግርማ ታቀርባለች።
በሶማሊያ የታችኛው ሸበሌ ክልል ገዢ አብዱል ካድር መሐመድ ኑር ከተገደሉት 7 ሰላማዊ ዜጎች ውስጥ 5ቱ ገበሬዎች መሆናቸውን ከአካባቢው ነዋሪዎች ጋር በነበራቸው ውይይት ማረጋገጣቸውን ተናግረዋል። መኪና ተበላሽቶባቸው መንገድ ዳር ቆመው የነበሩ 2 ተጨማሪ ሰላማዊ ዜጎችም በሰላም አስከባሪዎች መገደላቸው መረጋገጡን ካርሶ አደሮቹ መካከል አንዱን በግል እንደሚያውቋቸው የግዛቱ አስተዳዳሪ ጨምረው ገልጸዋል። ግድያው የተፈጸመው ከ6 ቀናት በፊት ከመቋድሹ 100 ኪሎ ሜትር ርቀት ላይ በመትገኘው ገለወይኒ በተሰኘች መንደር አቅራቢያ ላይ ነሐሴ 4 2013 ዓ.ም ተመረተ ነው። በገለወይኒ መንደር አቅራቢያ በመደበኛ ጥበቃ ላይ በነበሩ ሰላም አስከባሪዎቹ ላይ የአልሸባብ ታጣቂዎች የደፈጣ ጥቃት ማድረሳቸውን የሶማሊያና የአፍሪካ ህብረት የሶማሊያ ሰላም አስከባሪ ባለስልጣናት አረጋግጠዋል። ይህንን የደፈጣ ጥቃት ተከትሎ የሰላም አስከባሪ ወታደሮቹ በመላሹ የአልሸባብ ታጣቂዎችን በከፍተኛ ተኩስ እንደገጠሟቸውና ይህ ደግሞ ገለወይኒ ከተባለች ከገበሬዎች የርሻ መንደር አቅራቢያ 2 ሜትር እንኳን የማይርቅ እንደሆነ የታችኛው ሸበሌ ክልል ገዢ አብዱል ቃድር በስልክ በሰጡት ቃለ ምልልስ ገልጸዋል። በደፈጣ ጥቃቱ አንድ የአሚሶም ወታደር ሲገደል 2 መቁሰላቸውን የገለጹት ገዢ በሰላማዊ ዜጎች ላይ የደረሰው ጥቃት ከደፈጣ ጥቃቱ በፊት ይሁን ወይም በኋላ እስካሁን አልተረጋገጠም ብለዋል። የአፍሪካ ህብረት የሶማሊያ ሰላም አስከባሪው ባለስልጣናት በበኩላቸው ድርጊቱን በማጣራት ላይ እንደሆኑ ገልጸዋል። ጥቃቱ ከመድረሱ 1 ቀን አስቀድሞ የአፍሪካ ህብረት በትዊተር ገጹ ላይ የዩጋንዳ ወታደሮች በሶማሊያ በተለመደው የጥበቃ ስራ ላይ ተሰማርተው ባለበት ወቅት የአልሸባብ ቡድን በደፈጣ ጥቃት እንዳደረሱባቸውና ለጥቃቱ በሰጡት ምላሽም 7 አሸባሪዎችን መግደላቸውን አስፍሮ የነበረ ሲሆን አሁን ይህ የትዊተር መልእክት ጠፍቷል። ከዚያም አሚሶም ድርጊቱን ተጨማሪ ማጣራት እንደሚያደርግበት በጽሑፍ ቃል ገብቷል።
ጽዮንን ለዘገባው አመሰግናለሁ። ዛምቢያ ውስጥ በተካሄደው ፕሬዝዳንታዊ ምርጫ ከ50% በላይ አብላጫ ድምጽ በማግኘት የሀገሪቱ ዋናው ተቃዋሚ ፓርቲ መሪ የሆኑት ሃካኢንዴ ሃችሌማ አሸናፊ ሆነዋል። የምርጫ ሂደቱን በተመለከተ የአሜሪካ ድምጽ ያጠናቀረውን ዘገባ ስምኝሽ የቆየ ታቀርባለች።
የዛምቢያ ምርጫ ኮሚሽን ዛሬ በዋና ከተማዋ ሉሳካ እንዳስታወቀው የ59 ዓመቱ ሂቹሌማ 2.8 ሚሊዮን ድምጽ በማግኘት አሸንፈዋል። አንድነት ለብሔራዊ ልማት የተሰኘው ፓርቲ መሪ የሆኑት ባለሀብት ምርጫውን ማሸነፍ የቻሉት ለ6ኛ ጊዜ ተወዳድረው ነው። ሂቹሌማን ለስልጣን ያበቃቸው በተሽመደመደው የዛምቢያ ኢኮኖሚ ምክንያት የተፈጠረው ቅሬታ ሲሆን የሀገሪቱ ዋና የገቢ ምንጭ የሆነው የመዳብ ዋጋ መውደቅ፣ የዋጋ ግሽበትና ስራ አጥነት ሀገሪቱ ባለፈው ዓመት በኮቪድ-19 ወረርሽኝ ወቅት መክፈል የነበረባትን ዕዳ መክፈል ያቃታት የመጀመሪያዋ የአፍሪካ ሀገር ሆናለች።
አዲሱ መንግስት የምንሰራው ስራ ያገኝልናል ብዬ ተስፋ አድርጋለሁ። ቀድሞ በነበረው መንግስት ስራ የሚገኘው ወይም እድል የሚሰጠው ለመንግስት ካድሬ ሆኖ በማገልገል ነው። ይህ ነው እንዲቀየር የምንፈልገው። ሰዎች ደስተኛ አይሆኑትም ለዛ ነው። ቅሬታ የሚያበዛ ወጣት ብለው ነበር የሚጠሩን። እኛ ግን ቅሬታ የሚያበዛ ሳይሆን ለውጥ ማምጣት የምንችል ወጣቶች መሆናችንን አሳየናቸው። ዲሞክራሲያችንን እንደምንቆጣጠር አሳየናቸው።
1.8 ሚሊዮን ድምጽ ያገኙት ተሰናባቹ ፕሬዝዳንት ኤድጋር ሉንጉ በበኩላቸው ምርጫው ነጻና ሚዛናዊ ያልነበረም ሲሉ አውግዘውታል። በደጋፊዎቻቸውና የሀገር ፍቅር ግንባር የተሰኘው የገዢው ፓርቲ አባላት ላይ ጥቃት መድረሱንም ተናግረዋል። ለሁለተኛ ዙር ስልጣን ላይ ለመቆየት የተወዳደሩት ሉንጉ እንደ አውሮፓውያን አቆጣጠር በ2016 ስልጣን ላይ የወጡት ሂቹሌማን አሸንፈው እንደነበር ይታወሳል። በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እንሽን ለዘገባው አመሰግናለሁ። በአፍሪካ ነክ ዜና እንቆያለን። የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዝዳንት ፌሊክስ ቲሸኬዲ ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ጋር ተባባሪ ከሆነው የተባበሩት ዲሞክራሲያዊ ኃይሎች የተባለው አካል ሚሊሻዎች ጋር የሚዋጉትን የሀገራቸውን ኃይሎች የዩናይትድ ስቴትስ የጦር ሰራዊት አባላት እንዲያግዙ ፈቃድ መስጠታቸው ተሰማ። ዩናይትድ ስቴትስ በሽብርተኝነት የፈረጀችው በአጽሮት ADF ተብሎ የሚጠራው ቡድን በማዕድናት በከበረው በምስራቅ ኮንጎ ከሚንቀሳቀሱ ገዳይ ታጣቂ ቡድኖች ሁሉ አደገኛው እንደሆነ ተነግሯል። ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለም አቀፍ ኮቪድ-19 ዜናዎች ዩናይትድ ስቴትስ ሶስተኛ የኮቪድ-19 ማጠናከሪያ ክትባት መስጠት ላይ ለመወሰን እየተዘጋጀች መሆኗ ታውቋል። ዩናይትድ ስቴትስ ውስጥ ሶስተኛ የኮቪድ ክትባት መስጠት ይጀመር ወይም አይጀመር እንደሆነ በሚቀጥሉት 2 ሳምንታት ውስጥ ይታወቃል ሲሉ የብሔራዊ የጤና ተቋማት ዳይሬክተር ዶክተር ፍራንሲስ ኮሊንስ ናቸው የተናገሩት። ዶክተር ኮሊንስ ትናንት ለፎክስ ቴሌቪዥን በሰጡት ቃል ክትባቱ ለተከተቡት ሰዎች የገነባላቸው የሰውነት መከላከያ ጥንካሬ እየደከመ ሊሆን ይችላል የሚል ስጋት አለ ብለዋል። ሶስተኛ ማጠናከሪያ ክትባት መስጠት ሲጀመር ቅድሚያ የሚኖራቸው የጤና ሰራተኞች፣ በጤና እንክብካቤ ማዕከሎች የሚጠበቁና ሌሎችም አረጋውያን እንደሚሆኑ ነው ባለስልጣኑ የገለጹት። ይህ በዚህ እንዳለ በኮቪድ-19 ምክንያት የሚደርሰው የልጆች ለወላጅ አልባነት መዳረግና የቤተሰብ ተከባካቢዎች ሞት የተደበቀው ወረርሽኝ ነው ሲል ዓለም አቀፉ የሕክምና መጽሔት ላንሴት አስገነዘበ። ይህንን ጉዳይ ለመከላከል ቁልፉ ክትባቱን በፍትሃዊ መንገድ ማዳረስ ነው ሲልም አሳስቧል። በመጨረሻም ከትናንት በስቲያ ቅዳሜ ሄይቲ ውስጥ በደረሰው ከባድ የመሬት መናወጥ የሞቱ ሰዎች ቁጥር እስከ ትናንት በነበረው ጊዜ ከ1297 ማለፉን የሀገሪቱ ባለስልጣናት አስታውቀዋል። የተጎዱት ሰዎች ደግሞ ከ5700 በላይ መሆኑንና ሆስፒታሎች በቁስለኞች ተጨናንቀው እርዳታ ለማድረግ እጅግ የከበደ ችግር ላይ እንዳሉ ነው የተነገረው። ለሰዓቱ ያለን ዜና በዚህ ያበቃል።
ዛሬም ዜናዎቹ ቆንጅታዬን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 10/2013 ዓ.ም ዝግጅታችንን ነው በማዳመጥ ላይ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። የዩናይትድ ስቴትስ በአፍጋኒስታን የሚገኙ ሰራተኞቿን በማስወጣት ላይ ትገኛለች። በጦርነት ከተጎዳችው አፍጋኒስታን ለቆ የመውጣቱ ውሳኔ ሰብአዊ ቀውስና ያሸባሪዎች መፈንጫ የሆነች ሀገር ይፈጥራል ሲሉ ተቾች እየገለጹ ነው። የባይደን አስተዳደር ግን ትጅቱን አስተባብሏል። ሚሼል ኩዊን ያጠናቀረችው ዘገባ ከሌሎች የአሜሪካ ድምጽ ዘገባዎች ጋር በማጠናቀር ደረጀ ደስታ እንደሚከተለው አሰናድቶታል።
ዩናይትድ ስቴትስ በአፍጋኒስታን የሚገኙ የኤምባሲ ሰራተኞቿን ማውጣቷን ቀጥላለች። ተቺዎች በጦርነት ከተጎዳችው አፍጋኒስታን ለቆ የመውጣቱን ውሳኔ ሰብአዊ ቀውስና የአሸባሪዎች መፈንጫ የሆነች አገር ይፈጥራል የሚለውንም ትችት የባይደን አስተዳደር አስተባብሏል። ምንም እንኳ የባይደን አስተዳደር ታሊባኖች በዚህ ፍጥነት አፍጋኒስታንን ይቆጣጠራሉ ብሎ ባያስብም አገሪቱን ለቆ በመውጣቱን ውሳኔ ተገቢነት ላይ የቀረበበትን ትችት ግን አስተባብሏል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኤቢሲ ቴሌቪዥን እንዲህ ብለዋል።
The president made the determination that it was time to end this war for the United States, to get out of the middle of a civil war in Afghanistan.
President to ይህን ውሳኔ ያሳለፉት ከዚህ የአፍጋኒስታን የእርስ በርስ ጦርነት በመውጣት ትኩረታችንን በሌሎችና በዓለም ዙሪያ ባሉ ጥቅሞቻችን ላይ ለማድረግ ዩናይትድ ስቴትስ ጦርነቱን ማቆም ያለባት ጊዜ አሁን በመሆኑ ነው። ስለዚህ አሁን በማድረግ ላይ ያለነውም ይህንኑ ነው።
አንዳንድ ህጋውጪ የሪፐብሊካን አባላት በአፍጋኒስታኑ ጉዳይ የሚተቹት ፕሬዝዳንት ባይደንን ብቻ አይደለም። የቀድሞው ፕሬዝዳንት ዶናልድ ትራምፕም እንደ አውሮፓ አቆጣጠር ከግንቦት 2021 ጀምሮ ከአፍጋኒስታን ሙሉ በሙሉ ለቀው ለመውጣት ያስቀመጡትን ቀነ ገደብ በመጥቀስ ይተቻሉ። ፕሬዝዳንት ጆ ባይደንም ቀነ ገደቡን የገፉት ወደ ነሐሴ ወር ነበር። ይሁን እንጂ ተቺዎች እንደሚሉት የአሁኑ አስተዳደር ለቆ የመውጣቱን ሂደት ያስተናገደበት መንገድ በዓለም አቀፍ መድረክ በሀፍረት አይን እንዲታይ አድርጎታል። የህግ መወሰኛው ምክር ቤት የሪፐብሊካን መሪ ሚች መካነል ትናንት እሁድ ባወጡት መግለጫ አሸባሪዎችና ባላንጣዎቻችን የሃያል አገሮችን በሀፍረት ማቀርቀር እየተመለከቱ ነው ብለዋል። ሌላዋ የሪፐብሊካን ህግ መወሰኛ ምክር ቤት አባል ሊዝ ቼኒ በኤቢሲ ቴሌቪዥን ተከታዩን ብለዋል።
It is going to have ramifications not just for Afghanistan, not just for us in Afghanistan, not just for the war on terror, but globally for America's role in the world.
የዚህ ጉዳቱ በአፍጋኒስታን ላይ ብቻ አይደለም፣ በሽብርተኝነት ላይ ለሚካሄደው ጦርነት ብቻም አይደለም። ይህ አሜሪካ በመላው ዓለም ለሚኖራት ሚና ሁሉ ነው። ይህ ደግሞ ባላንጣዎቻችን ሊያስፈራሩን የሚችሉ መሆኑን እስካስቡ ድረስ ይሄዳል። ዛሬ ጧት ራሱ ወዳጆቻችን ካሁን በኋላ በእኛ መተማመን ስለመቻላቸው እየጠየቁ ነበር።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን እስከተወገደበት 2001 ዓመተ ምህረት ድረስ አፍጋኒስታንን ሲመራ የቆየው ታሊባን አሁንም ተመልሶ በሴቶችና በሌሎች ዜጎች ላይ ጥብቅ የሆኑ ህግጋትን ሊደነግግ ይችላል የሚለው ፍርሃት እያየለ መሆኑን ተናግረዋል። ይህ እንዳይሆን ግን የአፍጋኒስታን ህዝብ የመርዳቱ ኃላፊነት ያለበት ዓለም አቀፍ ማህበረሰብ ነው ብለዋል። መሰረታዊ መብቶችን በማክበር የማስተዳደር መንግስታዊ ኃላፊነትንም በታሊባን ፍላጎት የሚወሰን መሆኑን ገልጸዋል። ይህን የማያደርጉ ከሆነ ግን በማለት ብሊንከን በኤቢሲ ቴሌቪዥን ቀርበው የሚከተለውን ተናግረዋል።
If they don't and if they're in a position of power and they don't do that then I think Afghanistan will become a pariah state.
ይህን የማያደርጉና ስልጣንም ላይ ሆኖ ይህን ማድረግ የማይችሉ ከሆነ አፍጋኒስታን ከመላው ዓለም የተነጠለች ሀገር የምትሆን ይመስለኛል።
ከአስር አሜሪካውያን መካከል ሰባቱ የፕሬዝዳንት ባይደንን ለቆ የመውጣት ውሳኔ የሚደግፉ መሆኑን ባለፈው ሐምሌ ቺካጎ ካውንስል ከተባለው የድምጽ አሰባሳቢ ድርጅት የተሰበሰበው የህዝብ አስተያየት ያስረዳል። ይሁን እንጂ የታሊባን በፍጥነት አፍጋኒስታንን የመቆጣጠሩ ክስተት አሜሪካውያን ለፕሬዝዳንት ባይደን እቅድ ያላቸውን ድጋፍ ይቀይረው እንደው የሚታይ ይሆናል። የታሊባኑ ምክትል አዛዥ ሙላ አብዱላህ ጋኒ ባርዳር ትናንት እሁድ ኳታር ዶሃ ከሚገኘው ቢሮአቸው ባስተላለፉት የቪዲዮ መልእክት ለመላው የአፍጋኒስታን ነዋሪዎችና ለተዋጊዎቹ የእንኳን ደስ አላችሁ መልእክት አስተላልፈዋል። በማህበራዊ ትስስር ድረገጾች ወደ አውሮፕላን ማረፊያ የሚጎርፉ በርካታ ሰዎችን ምስል ያሳዩ ሲሆን የአፍጋን ሲቪል አቪዬሽን ባለስልጣን የህዝብ ትራንስፖርት አገልግሎት የሚሰጠው የአውሮፕላን ማረፊያው ላልተወሰነ ጊዜ አገልግሎት መስጠት ያቆመ መሆኑን አስታውቋል። በርካታ ዓለም አቀፍ አየር መንገዶችም በአፍጋኒስታን የአየር ክልል ላይ የሚያደርጉትን በረራዎች ማቋረጣቸውን ገልጸዋል። ባለፈው ሳምንት ውስጥ በርካታ ከተሞችን የተቆጣጠሩት የታሊባን ተዋጊዎች ዛሬ ሰኞ በከተሞች ጎዳናዎች ላይ ጥበቃዎችን ሲያደርጉ ታይተዋል። ዩናይትድ ስቴትስን ጨምሮ ከ60 በላይ የሚሆኑ አገሮች ትናንት እሁድ ባወጡት መግለጫ በአፍጋኒስታን የሚገኙ ሁሉም ወገኖች ከአፍጋኒስታን መውጣት የሚፈልጉ አፍጋኒስታውያንና የውጭ ዜጎች ፍላጎትን እንዲያከብሩና ሁኔታዎችንም እንዲያመቻቹ ጥሪ አስተላልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊም ትናንት ባወጡት መግለጫ የታሊባን ኃይሎች ህይወትን ለመጠበቅ ከፍተኛ ቁጥጥር እንዲያደርጉና ሁሉም የሰብአዊ ድርጅቶችን ያልተደገፈ ድጋፍ እንዲሰጡ ሊፈቀድላቸው ይገባል ብለዋል።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ኦሮሚያ አንዳንድ ዞኖችና ከተሞች የስልክና የትራንስፖርት አገልግሎት መቋረጡን ለቪኦኤ ተናገሩ። በሌላ በኩል ኦነግ ሸኔ የሚባሉ ታጣቂዎች በምዕራብ ኦሮሚያ አንዳንድ ቦታዎች መንገድ ለመዝጋት ሙከራ ከማድረጋቸው ውጪ የተዘጋ መንገድ የለም ሲል የክልሉ የኮሙኒኬሽን ጉዳዮች ቢሮ ገልጿል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤትም በበኩሉ ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩ መንግስት ደግሞ ሸኔ የሚላቸው ታጣቂዎች ኦሮሚያ ውስጥ የያዙት ቦታ የለም፣ አንዳንዴ ግን መንገድ ለመዝጋት ሙከራዎችን ያደርጋሉ ብሏል። በሌላ በኩል በአራቱም ወለጋ ዞኖች አብዛኛው ስፍራ ላይ የኢንተርኔት አገልግሎት ካለፈው አርብ ጀምሮ መቋረጡን ያረጋገጡት የኢትዮ ቴሌኮም የምዕራብ ሪጅን ስራ አስኪያጅ ችግሩ የተፈጠረው በቴክኒክ እክል ምክንያት መሆኑን አመልክተዋል። ናኮር መልካ ዝርዝሩን ያሰማናል።
የነቀምቴ ነዋሪው አቶ ጋሩም ሳለሙ በምዕራብ ኦሮሚያ አንዳንድ ከተሞች የማመላለሻ አገልግሎት ከተቋረጠ ከሳምንት በላይ መሆኑን ለቪኦኤ ተናግረዋል። በዚህም ሳቢያ ተፈጠሩ ያላቸውን ችግሮች ገልጸዋል። ወደ ደምቢዶሎ ወደ አሶሳ የሚሄድ ተሽከርካሪ የለም። ሰላም ስለሌለ መሄድ ይፈራሉ። ከተያዙም ማለትም በሁለቱም አካላት በመንግስትም ሆነ በሸማቂዎቹ ስለሚደበደቡ የተለያዩ ችግሮች ይገባሉ። አሁን ሰው በጣም ተቸግሯል። ኑሮም በጣም ተወደደ። ነጋዴውም በፈለገው ዋጋ ነው ይሸጥ የሚገኘው። በጣም አስቸጋሪ ሁኔታ ውስጥ ነን ብለዋል። ከአዲስ አበባና ሌሎች ከተሞች ወደ ምዕራብ ወለጋ ጊምቢ ከተማ የሚገቡ ተሽከርካሪዎች ከአንድ ሳምንት በላይ ለሚሆን ጊዜ አለመሄዳቸውንና ከጊምቢም ወደ ሌሎች ከተሞች የሚደረጉ ጉዞዎች አለመኖራቸውን አንድ የጊምቢ ከተማ ነዋሪ በስልክ ነግረውኛል። የተሽከርካሪ እንቅስቃሴ ከቆመ ከባለፈው ሳምንት ውስጥ ጀምሮ ወደ 9-10 ቀናት ሆኗል። ምክንያቱን አናውቅም። ግን የታጠቁ ኃይሎች እንቅስቃሴውን እንደገቱት ነው የሚነገረው። በመኪና መንገድ አዘግተው ቁልፍ ይዘው ይሄዳሉ ነው የሚባለው። መንገድ ክፍት ቢሆንም ሰው ለደህንነቱ ስለሚሰጋ አይደለም። የትራንስፖርት አገልግሎት ባለመኖሩ ሰዎች በጣም ተቸግረዋል። ሁሉም ነገር ቢረጋጋና ወደ ቦታው ቢመለስ ጥሩ ነው ብያስባለሁ። በተመሳሳይ ሁኔታ በቄሌ ሞለጋ ደምቢዶሎ ከተማም ስላለው ሁኔታ አቶ ለሚበሻ አባላለው ያሉ ግለሰብ በስልክ አብራርተዋል።
የመጓጓዣ አገልግሎት ከተቋረጠ ከሳምንት በላይ ሆኗል። መኪና ከደምቢዶሎ ወዴትም እየሄደ አይደለም። ከደምቢዶሎ ወደ ፊንፊኔ የሚሄደው መንገድ እንዳይኬድ ህጓል። ከደምቢዶሎ ጋምቤላ የሚሄደው መንገድ ስራ ላይ አይደለም። በምንሰማ መንግስት ነው ያስበክል ብላሉ። ሰውም ሲሄድ የሚጠይቀው እንዴት ሄድ ከምለው መንግስት ነው። ብዙ ጥያቄ የሚሆንብ ነገር አለ እና መንገዱ በመዘጋቱ ብዙ ችግር ውስጥ ነው። ለምሳሌ እዚህ አካባቢ በጸጥታ ችግር እርሻ አልነበረም። እንደሚታወቀው ምግብ በላው ነገር ተጭኖ ነው የሚመጣው። ብዙ ጊዜ የነጋዴዎች የሚነግዱት ጤፍ ምናምን ከዛ ነው የሚመጣው። ግን አሁን በዚህ ምክንያት ወደ ደምቢዶሎ የሚጫነው ሁሉ ነገር እየመጠርልም።
ነዋሪዎቹ የኢንተርኔት አገልግሎትም ካለፈው ሳምንት አርብ ጀምሮ መቋረጡን ጠቁመዋል።
አራት ቀን በፊት የሞባይል ዳታ የለም፣ ብሮድባንድ ኢንተርኔት የለም፣ የባንክ ሲስተም የለም እና በጣም ችግር ተሰራርቦ ነው ህዝቡ ላይ የተቀመጠው።
የዳታም የብሮድባንድ አገልግሎትም ከተቋረጠ አራት ቀናት አልፎታል። ለምን እንደጠፋ የምናውቀው ጉዳይ የለም። አገልግሎቱ ቢኖር ብዙ የሚጠቅመን ነገር ነበረው ብለዋል። በምዕራብ ኦሮሚያ አንዳንድ አካባቢዎች የትራንስፖርት አገልግሎት መቋረጡን በተመለከተ የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ጌታቸው ባልቻ ምላሽ ሰጥተዋል። ይህንን ሀገር ለማፍረስ አንድ ላይ ተቀናጅተው እየሰሩ ያሉት ህወሓትና ኦነግ ሸኔ አሸባሪ ኃይሎች በቻሉባቸው ስፍራዎች ሁሉ የጸጥታ ችግሮችን በቀጥታ ግጭት ሲፈጥሩ ነበር። ህዝቡን በማስፈራራትና በማሸበር አቋሙን እንዳይገልጽ በማድረግ ለረጅም ዓመታት ሲፈጽሙት የነበረው ተግባር ነው። አሁን ባነሳው አካባቢ የሚታየው በተለይ በምዕራብ ወለጋ መኪና በሚሄድበት መንገድ ላይ አስቆመው ከሹፌር ቁልፍ የሚቀበሉበት ሁኔታ እንደነበር ይታወቃል። የተለያዩ ድርጊቶችንም ለመፈጸም እንዲዋስበው ያልተሳካበት ሁኔታ አለ። ይህንን ለማስቀረት የጸጥታ አካላት እየሰሩ ነው። ሸማቂዎቹ እስካሁን የቆረጡት መንገድ ባይኖርም ታች ያለውን የጸጥታ መዋቅርና ህዝቡን በማስፈራራት መንገድ እንዳይሄድ የሚያደርጉበት አካሄድ፣ መንገድ ከሄደም ለመዝረፍ ጥረት የሚያደርጉበት ሁኔታ፣ ሰዎችን ጠልፈው የሚወስዱበት ሁኔታም ተፈጥሯል። ይህንንም በማህበራዊ ሚዲያቸው ይለቃሉ። መንግስት እርምጃ እየወሰደባቸው ነው ብለዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ራሳቸውን የኦሮሞ ነጻነት ሰራዊት የሚሉ መንግስት ደግሞ ሸኔ የሚላቸው ታጣቂዎች የያዙት ቦታ የለም ብለዋል። ይሁን እንጂ አንዳንዴ መንገድ ለመዝጋት ይሞክራሉ ብለዋል። አልፎ አልፎ ሰው የሚገሉበት መንገድ የሚዘጉበትና ሰውን የሚዘርፉበት እንዲሁም የሚሸሹበት ሁኔታ አለ። ከዚህ አልፎ ግን የያዙት ቦታ የለም። ይሄ ደግሞ ወያኔ በነበረበት 25-26 አመታት ውስጥ በየዕለቱ ይሄን ያህል ጦር ያዝን እያሉ የሚነዙት ወሬ ነው። ይዋሻሉ። ነገር ግን ሰው አልጎዱም ማለት አይደለም። ሰው ጎድተዋል። የጸጥታ አካላቱ በሌሉበት ቦታ ላይ ወንጀል ፈጽመው ይሸሻሉ። ከዚህ ባለፈው ሁኔታ ግን የተቆጣጠሩት አንድም ቦታ የለም ብለዋል። መንግስት በሸማቂዎች ላይ ለሚያነሳው ወቀሳ ከቃል አቀባያቸው በስልክ ምላሽ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ካገኘን ይዘን እንመለሳለን። ነገር ግን ቡኑ ባለፈው ሳምንት በማህበራዊ መገናኛ ባወጣው መግለጫ ምዕራብና ደቡብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ አብዛኛውን ስፍራ መያዙንና የመንግስት ወታደራዊ መጠለያዎችንም እንዲሁ መያዙን ተናግሮ ነበር። ከኢንተርኔት መቋረጥ ጋር ተያይዞ ለተነሳው ቅሬታ የኢትዮ ቴሌኮም የምዕራብ ሪጅን ስራ አስኪያጅ አቶ ሙላቱ ጉደታ በስልክ ምላሽ ሰጥተዋል። እኛም በርግጥ አገልግሎቱ ከተቋረጠ በኋላ ነው ያወቅነው። በተለይ ከሞባይል ኮር ባንክ ጋር ተያይዞ ተቋርጧል። ከነቀምቴ ከተማ በስተቀር በሁሉም ወለጋ ዞኖች ተቋርጧል ማለት ይቻላል። በነቀምቴ በዳታና በብሮድባንድ የሚሰጡ አገልግሎቶች አሁንም እየሰሩ ነው። ነገር ግን በቄሌምና ምራብ ወለጋ ውስጥ በፋይበር ችግር ተቋርጦ ነበር። በቴክኒክ ችግር የተቋረጠውን ለማስተካከል እየሰራን ነው። በቄሌምና ምራብ ወለጋ የተቋረጠውን የኢንተርኔት አገልግሎት በተመለከተ ለበላይ አካል አሳውቀን እየተበቀን ነው ብለዋል። አገልግሎቱ የተቋረጠው በመንግስትና በታጣቂ ቡድኑ መካከል ከሚደረገው ግጭት ጋር ይያያዝ ለማረጋጋት አልተቻለም። ከአንድ አመት በፊት ግን መንግስት በታጣቂዎቹ ላይ ከወሰደው እርምጃ ጋር ተያይዞ በአካባቢው የኢንተርኔትና የስልክ አገልግሎት እንዲቋረጥ መደረጉን ገልጾ እንደነበር ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንወሰዳችሁ። መንግስት ብሔራዊ የሀገር ሉዓላዊነትና የህዝብ ደህንነት ማስከበር ዘመቻ ግብረ ኃይል እንዲያቋቁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥሪ አቀረበ። ህወሓትን ደግፋችኋል በሚል የሚወሰዱ የጅምላ እርምጃዎች በአስቸኳይ እንዲቆሙና አፋጣኝ የማጣራት ስራ እንዲሰራም ፓርቲው ጠይቋል። መለስካቸው አምሃ ዝርዝር አለው።
ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ህወሓት አክራሪ ብሔረተኞች ከሚላቸው ጋር ሰሞኑን የፈጠረው ጥምረት ለኢትዮጵያ አንድነትና ሰላም ከሚደቅነው አደጋ በተጨማሪ ለኢትዮጵያ የውጭ ጠላቶች መሳሪያ በመሆን በሀገሪቱና በምትገኝበት ቀጠና ከፍተኛ አደጋ ሊጋርጥ እንደሚችል አስቀድሞ ፓርቲው የሰጠውን ትንተና አስታውሶ የተነበየው እንደደረሰ ይናገራል። ትንተናውንም ተንተርሶ የኢትዮጵያን አንድነትና ሰላም እንዲረጋገጥ ለሚፈልጉ ኃይሎች ሁሉ ያቀረበውን የህብረት ጥሪም አውስቷል። በዚህ ረገድ ከሁሉም አካላት በላይ ኃላፊነት ያለበት ደግሞ ፌዴራል መንግስት ነው ያለው መግለጫ ጥሪውን ለመንግስት አስተላልፏል። የጽሑፉን መግለጫ በንባብ ያሰሙት የፓርቲው ጸሐፊ አቶ አበበ አካሉ ናቸው።
ይህ ሁላችንም ላይ የተጋረጠ አደጋም በብቃት ለመመከትና ለማስቀረት ሁላችንንም በአንድነት አሰባስቦ ማሰለፍ የሚችለው የፌዴራል መንግስት በመሆኑ መንግስት ይህን ግዴታውን ከምን ጊዜውም በላይ በከፍተኛ ውጤታማነት መወጣት እንዲችል የወታደራዊ የዓለም አቀፍ ግንኙነት የፕሮፓጋንዳ ከመኖሪያቸው ተፈናቀሉና እርዳታ የሚያስፈልጋቸውን ዜጎች ማገዝ የሀብት ማሰባሰብና ኢኮኖሚያዊ ጉዳዮች ጋር በተያያዘ መሰራት ያለባቸውን ስራዎችም ስትራቴጂ የነደፈ እንዲፈጸሙ ውሳኔ የሚያስተላልፍና መፈጸማቸውን የሚከታተል ብሔራዊ የአገር ሉዓላዊነትና የህዝብ ደህንነት ማስከበር ዘመቻ ግብረ ኃይል ከመንግስት መዋቅር ውጭ ያሉ ኢትዮጵያውያንን ጭምር በማሳተፍ በአስቸኳይ እንዲቋቋምና ወደ ስራ እንዲገባ እንጠይቃለን።
ፓርቲው እንዲቋቋም የሚለው አካል ካሉት መንግስታዊ መዋቅሮችና አካላት ጋር በስራ የሚኖረው ግንኙነት ምን እንደሚመስልም ከጋዜጠኞች ጥያቄ በመነሳት የኢዜማ ሊቀመንበር አቶ የሺዋስ አሰፋ ተደጋጋፊ ማብራሪያ ሰጥተዋል።
በመደበኛ ጊዜ ውስጥ አይደለም ያለን። ስለዚህ ከዚህ መደበኛ አደረጃጀት ወጣ ያለ የሁሉንም ኢትዮጵያውያን አእምሮ፣ ጉልበት፣ እውቀት ሊጠቀም የሚችል አደረጃጀት ያስፈልጋል። ያ ግን ክሊርሊ ደጋግመን ምንል ሀገረ መንግስቱን ያከበረ አሁን በመርጫም ነው በማንኛውም እኛ ኢትዮጵያ ሀገረ መንግስት እንዲቀጥል እና እንዲሻሻል ነው እንጂ ምን ፈልገው 3000 ፕላስ አመት ያለው የኢትዮጵያ ሀገረ መንግስት እንዲፈርስ አይደለም። ወበዛለቅ ሀገር እንዲሆን አይደለም። ሌሎች የመንም ሶሪያም ደረሱ የሚባሉ ሀገሮች ያየነው ሁሉ መሳሪያ ይዞ በየአቅጣጫው ሲሄድ ነው። ስለዚህ የዚህ መግለጫ ዋና አላማ ብሔራዊ ሀገር ሉዓላዊነት እና የህዝብ ደህንነት ማስከበሪያ የዘመቻ ግብረ ኃይል እንዲቋቋም፣ ያ ደግሞ ለዚህ ቀውስ ጊዜ ብቻ የሚሆን ለተወሰነ ጊዜ በፌዴራል መንግስት የሚመራ ግልጽ የሆነ አደረጃጀት ያለው እንዲሆን በዛ ውስጥ በጣም ብዙ ባለሙያዎች በዓለም አቀፍ መድረኮች ሁሉ የታወቁ ባለሙያዎች አሉ። እነሱ እየገቡ እንዲሰሩበት ነው እየጠየቅን ያለነው። ስለዚህ በውጭ ግንኙነቱ ኢቭን በኢኮኖሚው በጣም ብዙ አስተዋጽኦ ሊያደርጉ የሚችሉ ጥሩ ጥሩ ኢትዮጵያውያን ስላሉ ጥሪ እንዲደረግና ይሄ ግብረ ኃይል ባስቸኳይ እንዲቋቋም ወደ ስራ እንዲገባ ነው አንዱ ጥያቄ።
ወታደራዊውን ዘመቻ በተመለከተ በየጊዜው ከየአቅጣጫው የሚሰነዘሩ ሐሳቦችና አስተያየቶች እንዲሁም ዜናዎች ፓርቲውን ያሳሰበው ይመስላል። በዜና መግለጫ መሰረት ይህ ዘመቻ መመራት ያለበት በመከላከያ ሰራዊት አመራር ሰጭነት ብቻ ነው። አቶ አበባ ካሉ
የሀገር ሰላምንና አንድነትን የማስከበሩን ኃላፊነት በዋነኛነት የፌደራል መንግስት በመሆኑ አሁን የተረቀነብንን አደጋ ለመቀልበስ የሚወሰደው እርምጃ ዛሬውም ሆነ የወደፊቱን ወቀሳም ሆነ የድል ሽሚያ ማስቀረት በሚያስችል መልኩ አንድ ወጥ የእርስ ሰንሰለት ኖሮት በፌደራል መንግስትና በፌደራል መከላከያ ሰራዊት አመራር ስጭነት ብቻ መወሰድ እንደሚገባው አበክረን እናሳስባለን።
የዜማ ስራ አስፈጻሚ ኮሚቴ አባል አቶ ግርማ ሰይፉ በበኩላቸው በተማከለ አስራርና የወታደራዊ እዝ ሰንሰለት በተከተለ መንገድ መመራት ያለበት የውጊያ ተግባር ከዚያ ባፈነገጠ መልኩ የሚደረጉ እንቅስቃሴዎች ለመኖራቸው ጠቁመው በቂ ምልክቶችም እንዳሉ ገልጸዋል። በዚህ መንገድ ህወሓትን ማሸነፍ ቢቻልም ሌላ መዘዝ ያስከትላል ሲሉ ያስጠነቅቃሉ።
ሀገሪቱ የጎበዝ አለቆች ሀገር እንዳትሆን ከፍተኛ ስጋት አለ። ስለዚህ ይቺ ሀገር በስርዓቱ የሚመራ መንግስት ያለባት ሀገር ከመንግስት ጋር ፍቅር ስላለን አይደለም በመንግስት የሚመራ ያለን ያለ ነው። እቺ ሀገር መመራት ያለባት በመንግስትና በስርዓት መሆን አለበት። ማንወደውም ቢሆን በዛ መንግስት ውስጥ ተመርተን ያንን መንግስት የምንቀይርበት መንገድ መነጋገር አለብን እንጂ መንግስት ስለማልወደው ሰኞ ተነስቶ ሮብ ተነስቶ አንዱ የጎበዝ አለቃ የሚሆንበት ሁኔታ መፈጠር የለበትም። በእርግጠኝነት የምንነግራችሁ ቲፒኤልኤፍ ይሸነፋል፣ ትግራይ ይሸነፋል። ግን ከተሸነፈ በኋላ የጎበዝ አለቆች አገር ከሆነ የትግራይ ሽንፈት ምንም ትርጉም አይኖረው። ሌሎች ብዙ ትርጉሞችን ሊያመጣ ይችላል ማለት ነው። ለዚህ ነው በስርዓት እንዲመራ ይህንን ሀገራዊ ጥሪ ኢዜማ እንዲተላለፍ ያደረገው ማለት ነው።
ፓርቲው አሳስቦኛል ያለው ሌላ ጉዳይ ደግሞ ህወሓትን ትደግፋላችሁ የተባሉ ሰዎች በጅምላ ታስረዋል የሚለው ነው። የሚፈጸመው እስር በበቂ ማስረጃና ማጣራት ላይ የተመሰረተ መሆን እንዳለበት የጽሑፍ መግለጫው ያመለክታል። አቶ አበባ ካሉ
ምናስር ቀን 2013 ዓ.ም ምረት ባወጣነው መግለጫ ህወሓትን ደግፋችኋል በሚል በጅምላ የሚወሰዱ እርምጃዎች በአስቸኳይ እንዲቆሙና በዚህ መልኩ የተወሰዱ እርምጃዎች አፋጣኝ ማጣሪያ ተደርጎ የእርምት እርምጃ እንዲወሰድ እንዲሁም አሁን ያለውን ሁኔታ እንዳጋጣሚ መጠቀም የግል ጥቅም ለማግኘት ዜጎች ላይ እንግልት የሚፈጽሙ የመንግስትና የጸጥታ ሰራተኞች ላይ አስፈላጊው ማጣሪያ ተደርጎ የማያዳግም እርምጃ እንዲወሰድ መጠየቃችን ይታወሳል። አሁንም ቢሆን በሀገር አንድነትና ሰላም ላይ የተጋረጠው አደጋ ለመቀልበስ የሚደረገው እርምጃ ዘላቂ አብረምታችንን በማይጎዳ መልኩ ህግና ስርዓትን ተከትሎ መወሰድ እንዳለበት እያስታወስን የዜጎች ሁሉ ሰብአዊ መብት ያለምንም ልዩነት በእኩል እንዲከበር የአደራ ጥሪያችንን እናስተላልፋለን።
ኢዜማ በዚህ መግለጫው ኢትዮጵያውያን በተሰለፉበት የሙያ ዘርፍ በሚገኙበት ስፍራ ሁሉ በአንድነት ሆነው ሀገርን ማዳን ባለው ዘመቻ እንዲሳተፉ ጥሪውን አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል የኢትዮጵያ መንግስት በሽብርተኝነት የፈረጀውና ራሱን የትግራይ ኃይሎች ብሎ የሚጠራው ቡድን የአማራና የአፋር ክልሎች አካባቢዎች መከላከያ ሰራዊቱና በክልሎቹ ሚሊሻ ኃይሎች ላይ የማጥቃት ዘመቻ መክፈቱን የሚናገር ሲሆን መሪዎቹ ጦርነቱን እያካሄዱ ያሉት ኢትዮጵያንና ህዝቦቿ አስተዳደሩ ደቅኖታል ከሚሉት ገደል ለማዳን ነው በማለት መልእክት ሲያስተላልፉ ተደምጠዋል። ወደ ተከታዩ ዘገባ እንወሰዳችሁ። በሶማሌ ክልል የሚገኙ 10 ከተሞች የመከላከያ ሰራዊቱን በመደገፍ ሰላማዊ ሰልፍ አካሂደዋል። በጂጂጋ ከተማ በተካሄደው ሰልፍ ላይ ተገኝተው ንግግር ያደረጉት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ህወሓት ጦርነት የከፈተው ጥቃት ስለደረሰበት ሳይሆን ሀገሪቱን የማፍረስ ህልሙን ለ40 አመታት የሸረበው ሴራ ስለከሸፈበት ነው ብለዋል። የከተሞቹ ነዋሪዎች ከመከላከያ ሰራዊቱ ጎን እንደሚቆሙ አስተዋቀዋል። አዲስ ቸኮል ተጨማሪ ዘገባ አለው።
በሳምንቱ ማገባደጃ በሶማሌ ክልል የሚገኙ ዋና ዋና ከተሞች የመከላከያ ሰራዊቱን በመደገፍ ሰልፍ ወጥተዋል። የጂጂጋ፣ ቀብሪዳር፣ ጎዴ፣ ደጋቡር፣ ዋርዴር፣ ሀርጌሌ፣ ፊልቱ፣ ቀብሪበያ፣ ፊቅ፣ ለይና ኤልወይኔ ከተሞች ላይ በተካሄደው የድጋፍ ሰልፍ ነዋሪዎቹ ከሀገር መከላከያ ሰራዊት ጎን መሆናቸውን የሚያሳዩ ልዩ ልዩ መፈክሮችን ይዘው ወጥተዋል። በክልሉ ዋና ከተማ ጂጂጋ በአስር ሺዎች የሚቆጠሩ የከተማዋ ነዋሪዎች ለድጋፍ ሰልፍ የወጡ ሲሆን ተጠባባቂ ርዕሰ መስተዳድሩ አቶ ሙስጠፌ መሐመድም ለድጋፍ ሰልፍ አድራጊዎቹ ንግግር አድርገዋል። አቶ ሙስጠፌ በንግግራቸው የሰሜን ኢትዮጵያን ጦርነት ጀምሮ ተሰብሯል ሲሉ የከሰሱት ዋት ጦርነቱ ሊጀምር የበቃው ተቃሰ ለደረሰበት ሳይሆን ሀገር ማፍረስ ውጥኑ ስላልተሳካለት ነው ብለዋል።
ይሄ እሱ እንደሚያወራው ተገፍቶ ወይም ደግሞ ተደጅሮ ሳይሆን ጦርነት ጀምረው ስመኝ የነበረው ይሄን ሀገር ይበትናለሁ ብለው አጀንዳ ስላልተሳካለት ነው።
አቶ ሙስጠፋ አክለውም የሶማሌ ክልል የህዋስ ልዩ ልዩ ጥቃቶች ዋነኛ ሰለባ እንደነበረ ገልጸው ክልሉም ህዋስን ለመታገል ከመከላከያ ሰራዊት ጎን እንደሚቆም አስታውቀዋል።
እኛም ይሄ ነገር እንዲሳካ የበኩላችንን ማድረግ አለብን። የሶማሌ ህዝብ እንደሚታወቁት ከማንኛውም የኢትዮጵያ ህዝብ በላይ በጁንታው የተበደለ ህዝብ ነው። መሬቱ የተዘረፈ፣ ሴቶቹ የተደፈሩበት፣ ጀነራሎች ሀረር ተቀምጠው ሀብቱን ሲመዘብሩ የቆዩ ህዝብ በመሆኑ ተመልሶ ጁንታውን የሚያስተናግድበት ጫንቃ የለውም።
ህወሓት በሶማሌ ክልል የሚኖሩ ሶማሌዎችንና ሶማሌ ያልሆኑ ዜጎችን ለማጋጨት ጥረት እያደረገ ስለሆነ ነዋሪዎቹ ይጠንቀቁ ብለዋል። የዘር ጥላቻን እየሰበኩ ናቸው ያሏቸውን አንዳንድ የክልሉ የፖለቲካ ፓርቲዎችና የማህበረሰብ አንቂዎችንም አስጠንቅቀዋል።
የሶማሌ ተወላጆች ይሁኑ የሶማሌ ተወላጆች ያልሆናችሁ የክልላችን ነዋሪዎች ይህንን ሴራ በመረዳት በትናንሽ ችግሮች እንዳትጋጩ እንዳትወናበዱ አደራ ይላለሁ። በዚህ ጋር በተያያዘ ሰሞኑን የዘር ጥላቻን እንደ ፖለቲካ ማራመጃ ያደረጉ አንዳንድ የክልላችን የፖለቲካ ፓርቲዎችና አክቲቪስቶች ከዚህ ከሚሰሩት ስራ እንዲቆጠቡ እያሳሰብ ይህን ፖለቲካ አድርጎ የሚሄዱ ኃይሎችን ለመከላከል መንግስት ቁርጠኛ እርምጃ እንዲወስድ ላረጋግጥላችሁ እወዳለሁ።
አቶ ሙስጠፌ በትላንትናው ዕለት 37ኛ ዓመት የምስረታ በዓሉን ባከበረው የኦብነግ ጉባኤ ላይ ተገኝቶ ባደረጉት ንግግር የኦብነግ አባላት በገፍ ይታሰሩና የሰብአዊ ጥቃት ይፈጸምባቸው የነበረበት ወቅት ቀርቶ ባለፉት 3 ዓመታት ለህዝብ ጥቅም በጋራ መስራት መጀመራቸውን ገልጸዋል። የኦብነግ ምክትል ሊቀመንበር አቶ አህመድ ያሲንም ባለፉት 27 ዓመታት በኦብነግ ደጋፊዎች፣ የሀገር ሽማግሌዎች፣ ሴቶችና ወጣቶች ላይ በህዋስ ይደርስ ነበር ያሉትን ግፍ በቃል ለመግለጽ የሚከብድ ነበር ማለታቸውን የክልሉ መገናኛ ብዙሃን ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባ ስናልፍ ወደ ወሎ ነው የምናመራው። ከሰሜን ወሎ የተለያዩ አካባቢዎች በጦርነት ምክንያት ተፈናቅለው ሐይቅ ከተማ የሚገኙ የህብረተሰብ ክፍሎች ከመንግስት የሚደረግላቸው ድጋፍ አነስተኛ በመሆኑና ጭርሱንም አቅርቦት ባለመኖሩ ለችግር መጋለጣቸውን ገለጹ። የሐይቅ ከተማ አስተዳደር በበኩሉ በርካታ ተፈናቃዮች ወደ ከተማዋ መግባታቸውን አምኖ ተፈናቃዮቹ የተሻለ ድጋፍ ወደሚያገኙበት የደሴና ኮምፖልቻ ካምፖች ሊወስዳቸው እንደሆነ ተናግሯል። መስፍን አራጌ ዝርዝር አለው።
ወይዘሮ ዛሃራም ሆይ በኦሮሚያ ክልል ምዕራብ ወለጋ አካባቢ በተፈጠረው የጸጥታ ችግር ተፈናቅለው ወደ ሰሜን ወሎ ዞን መርሳ ከተማ በመምጣት መጠለያ ውስጥ መኖር ከጀመሩ 10 ወራት ተቆጥረው እንደነበር ይናገራሉ።
እኛ ከመጀመሪያ ከኦሮሚያ ክልል ነው የመጣ ነው። ያወቃንቃ ቀበሌ ጉልሶ ወረዳ ያው ጥቅምት 22 ነው የወጣ ነው ከኦሮሚያ። እዛ ማለት መርሳ ነው ያለ ነው 03 የሚባል ቀበሌ ማለት ነው። ካምፕ ላይ ነበርና
ህወሓት በከተማዋ ላይ በወሰደው ወታደራዊ ጥቃት ምክንያት አካባቢውን ለቀው ሁለተኛ ጊዜ መፈናቀላቸውን የሚያስረዱት ወይዘሮ ዛሃራ ከትዳር አጋራቸውና ከአራት ልጆቻቸው ጋር በመሆን በአስቸጋሪ መልክዓ ምድር ከ30 ኪሎ ሜትር በላይ በእግራቸው እንደተጓዙ ጠቅሰዋል።
ከመርሳ አንስተን እስከ ኡርጌሳ ድረስ በእግራችን እያገለያገ ጫካ ለጫካ ስንሄድ ውለን ኡርጌሳ አደርነ። ከዛ በኋላ እንደገና አሁንም ውጫሌ ድረስ ማተነ። ከዛ ወዲህ መኪና አግኝተነ ሐይቅ ገባነ። ከአሁን ድረስም ያው በሀሳብና በጭንቀት ላይ ነው። ያገኘነውም ነገር የለንም። ተሳደን የመጣ ነው። አሁንም ደግሞ ሁለተኛ ስደት ያገኘናትን ንብረት ያገኘነውም ስንዴ ሁለታም እንዲህ ተቀመጠ ነው። ያነሳነውም ነገር የለንም። ልጆቻችን በየስርፋው እንዲገቡ አብረን የመጣነው ሰው ድምጣቸው የለ፣ በጫካው እንዲገቡ ቀርተዋል።
ከምዕራብ ወለጋ ተፈናቅለው መርሳ መጠለያ ካምፕ ተጠልለው የነበሩትና በተመሳሳይ ለሁለተኛ ጊዜ ተፈናቅለው በሐይቅ ከተማ በሚገኘው የለጎ ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት መጠለላቸውን የሚናገሩትን ሪስ መሐመድ በበኩላቸው ከጦርነቱ ሽሽት ላይ ሳለን ከባለቤቴና ሁለት ልጆቼ ጋር ተለያይቼ ያሉበትን እስካሁን አላውቅም ብለዋል።
እኔ አራት ቤተሰብ ነኝ። እኔ መጥቻለሁ። እሳቸው ግን ቀርተዋል። የኔ ባለቤትና ልጆች ጋር ቀርተዋል። ሁለት ልጆች እናታቸው ጋር አብረን ወጣነ። ተፋርሶ ያው ሁሉም የጫካው ገባ። የተቻለው ገብቷል፣ ያልቻለው ቀርቷል። እነሱንም ለማግኘት ቦታው ተያዘ። ለመሄድም ፈራን። መንገዱም አማንነት ታጣው። ስልክም ብንደውል ስልክም አነሱም። ኔትወርክ ተበላሻሽቷል። ሁሉም ጠቅላላ ታምጎ ሊያለቀ ነው። ሀይም ያለንበትም ቦታ ልብስም የለም፣ ጉርስም የለም። ብርድም ራብም ሊገለን ነው ያለው።
ከወልዲያ 23 ኪሎ ሜትር በስተ ምስራቅ ከምትገኘው ሀራ ከተማ ተፈናቅለው በለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተጠለሉት አባት
ጦርነት ነበረ፣ ያው ጁንታ የሚባል አካል ነበረ፣ እነሱ ጦርነት ነበረ። ከዛ ምክንያት ወጣ። ሐሙስ ቀን ወጣ። የዛሬ 15 ቤት አለን፣ ንብረት አለን፣ ልጆችም አለኝ። ያው ስንመጣ ሐሙስ መጨረሻ ላይ ተቆጣጠሩት። ወታደሩን ሲወጣ እኛም በላይ ላይ መተኩስ ጀመሩ፣ ግድያ ማድረግ ጀመሩ። ጁንታ ይተኩሱ ገባ፣ እኛም ወጣ፣ ለቀን ወጣ። ወግራችን ነው የመጣ ነው ጃሮታ የሚባል ባቡር ጣቢያ። እዛ አንድ ቀን አረፍ አርፈን ደግሞ በእግር ጀመር እስከ ቡጫሌ ድረስ በእግር መጣ። ከዛ የሚተባበር መኪና አገኘን፣ ሀይቅ ገባ።
በጉዟቸው መሀልም ሁለት ልጆቻቸውና ባለቤታቸው የት እንደደረሱ አላውቅም ነው የሚሉት።
እሷ ጋር ተበታትናለን፣ የለችም። ልጆቹ ናቸዋል መንገድ ላይ ተጠፋፋን። አንድ ልጁን ይዛ ሄደች፣ ሁለቱም የጋ ናቸዋል። የት እንዳለች ስልክ አይሰራም፣ ስደውልም አይሰራም፣ አንገናኝም።
ተፈናቃዮቹ ወደ ሀይቅ ከተማ ከገቡ ከሳምንት እስከ 15 ቀናት እንደሆናቸው አመልክተው በጎ ፈቃደኛ የከተማዋ ነዋሪዎች ከሚያደርጉልን ድጋፎች በመንግስት በኩል ምንም አይነት ድጋፍ አላገኘንም ብለዋል።
ያው ከመንደር እያዋጡ ያው ሀይሁ ያሉ ልጆች እየተቀበሉ ያው አብረው እየተባበሩን ነው እንጂ ያገኘነው ነገር የለንም፣ ከመንግስት ያገኘነው ነገር የለም። ያው የህዝብ ነው እያዋጡ አቅማቸውን እያመጡ እየሰጡን ነው። ምንተኛው ስሚንቶ ላይ ነው በሽተኛ ሆነ፣ ልጆችም በሽተኛ ሆኑ። አሁን አብዛኛው ሰው ወዲያ ሐኪም ቤት እየሄዱ እየተጎዱ ነው። ባዶ ነው የወጣ ነው፣ አንድም ነገር የለም። ባዶ ነን፣ ልጆችም ተጎዱብን፣ ሁላችንም ታመምን። አሁዲያችን የባዝ ብሶት በዛብን፣ ብሶት ጠናብን፣ ሁላችንም ተነጣጥለን እናትን
በየመንደሩ እየለመን ነው የመጣ ነው። ከገባም በኋላ ደግሞ ያው እንግዲህ ህጻናቶችን አብልተን ዝም ብለን እኛ ዋጠትን ምናምን እናደራለን። አጋጣሚ ደግሞ እንደዚህ የሚተባበር ሰው ካገኘ በግል ይሰጡናል። እንደያችን እየቀመስ ነው ቆየ ነው። ህጻናት አሉ፣ ሴቶች አሉ፣ አረጋውያን አለ። ምንም ነገር ያገኘነው ነገር የለም እስኪ አሁን። ያው ልጆች፣ የከተማው ልጆች፣ ወጣቶች ትንሽ ብር አሰባስበው ትናንት ወዳ ሩዝና ዳቦ ምናምን ገዝተውልናል።
የምግብ ፍላጎት አቅርቦት እንዲደረግላቸው ለሚመለከተው አካል ጠይቃችኋል?
የሀይቅ ከተማ አስተዳደርም ብዙ ጊዜ ጠይቃል።
ምን አሏቸው?
ልንጠይቃቸው ዛሬ ነው ያው መረጃ ልከን ምናምን የሚል ነገር ነው የሚሉን እንጂ ምንም አይነት ነገር እስካሁን ያቀረቡልን ነገር የለም።
የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ይመር አደም ተፈናቃዮቹ ያሉበት ሁኔታ አሳሳቢ እንደሆነ ያስረዳሉ።
አንዳንዶቹ ከሁለት ቦታ የተፈናቀሉ ናቸው። ንብረታቸውን ሳይዙት ልጆቻቸው ራሱ በዚህ በአምባሰል ውጫሌ ተራራ ላይ ስንመጣ አቅም ያለው ነው የመጣው፣ አቅም የሌለው እዛው ቀሩብን የሚሉ ብዙ ሰዎች አሉ። እኛ ደግሞ ሊሾ ነው ቤቱ ሊሾውን ሰጠናቸው። ምንም ላይ ረዳናቸው ነገር የለም። እዛ ላይ ነው የሚተኙ። ከፍተኛ ችግር ነው ያለባቸው። ምክንያቱም አልባሳት የላቸውም። ልጆች እንደገና በጣም ህጻን አሉ፣ እርጉዝ ሴቶች አሉ። እርጉዞቹና ህጻኖቹ በጣም በተለይ በጣም እየተጎዱ ነው የሚሉት። ልጆቹ በቃ ሲያለቅሱ ነው እዚህ የሚውሉት። በጣም ተቸግረዋል ልጆቹ።
በከተማዋ በለጎ ሀይቅ ከፍተኛ ሁለተኛ ደረጃ ትምህርት ቤት ብቻ ሳይሆን በግለሰብ ቤቶችና በተለያዩ ማረፊያ ቦታዎች ተፈናቅለው የመጡ ከ10 ሺህ በላይ ሰዎች መኖራቸውን የሚናገሩት ደግሞ የከተማዋ ከንቲባ ከበደ ካሳ ናቸው።
በርካታ ተፈናቃዮች አሉ። ኦልሞስት ከ10 ሺህ በላይ የሚገመቱ ተፈናቃዮች አሉ። እነዚህን ተፈናቃዮች እንግዲህ እንደ ከተማ አስተዳደር ተቀብሎ ለማስተናገድ ያው ከከተማው አቅም በላይ ስለሆነ የሚመለከተው አካል ጋር እየተነጋገርን ያለንበት ሁኔታ ነው ያለው። የሚመለከተው የክልልና የፌዴራል አካል ደግሞ እነዚህ አካሎች በደሴና በኮምቦልቻ አካባቢ ቋሚ የተፈናቃዮች ማረፊያ ቦታ በማዘጋጀት ወደዛ እንድንልክ ዛሬ አቅጣጫ ተቀምጧል። በዚህ አቅጣጫ መሰረት ኦልሞስት እኛ የምዝገባ ስራ እየሰራን ያለንበት ሁኔታ ነበር የነበረው። ከቆቦ፣ ከጎብዬ፣ ከሮቢት፣ ከሀራ፣ ከወልዲያ፣ ከመርሳ እኒህም ከመሳሰሉት ያው በጦርነቱ ምክንያት ከተፈናቀሉት አካባቢ የመጡትን አካላት በመለየት ኮሚቴ በማቋቋም የመዝገብ እና የሚመለከተው ረጅ ድርጅት ድጋፍ እንዳደረግላቸው ለማድረግ ስራ እየሰራን ያለንበት ሁኔታ ነበር የነበረው።
የሀይቅ ከተማ አሁን ባለበት ቁመናና የውስጥ አደረጃጀት ተፈናቃዮቹን አስቀምጦ ለማቆየት የሚያስችል አቅም የለውም የሚሉት ከንቲባው ተፈናቃዮቹን ወደ ደሴና ኮምቦልቻ መጠለያ ጣቢያዎች ለማዘዋወር እንቅስቃሴ መጀመሩን እና የተፈናቃዮች ኮሚቴዎችም ይህንኑ እንዲያውቁ እየተደረገ መሆኑን አክሎ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የዜናና የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በተጨማሪም ደግሞ በ አሃዱ ራዲዮ 94.3 ላይ እንገኛለን። አስተያየቶችና ጥቆማ ሲኖራችሁ በስልክ ቁጥራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኖሩልን። በተጨማሪም በኢሜይል ለምትጠቀሙ ደግሞ horn@voenews.com የኢሜይል አድራሻችን ነው። #voamharicplus2 በትዊተር ገጻችን ላይ ተከተሉን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ፣ ያስተናገድኳችሁ ያለሁት ጽዮን ግርማ፣ የዕለቱ ዋና አዘጋጅ ሰለሞን አባተ ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። በኦሮሚያ ክልል ከ2 ሚሊዮን በላይ የምግብ ተረጂዎች መኖራቸውን የክልሉ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በኦሮሚያ ክልል አሁን ከ2 ሚሊዮን በላይ የምግብ ተረጂዎች መኖራቸውን የክልሉ መንግስት አስታውቋል። አቶ ገረሙ ኦሊቃ የኦሮሚያ የአደጋ ስጋት ስራ አመራር ምክትል ኮሚሽነር በክልሉ ካሉ ከ21 ዞኖች ከሁለቱ ውጪ የተቀሩት ዞኖች የምግብ ተረጂዎች እንዳሉ ለአሜሪካ ድምጽ ገልጸዋል። በተመሳሳይ ዜና የበልግ ዝናብ በመዘግየቱና የጸጥታ ችግር ባስከተለው መስተጓጉል በጉጂ ዞን ወደ 300 ሺህ የሚሆኑ ነዋሪዎች እንዲሁ ለምግብ እጥረት መጋለጣቸውን የዞኑ የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ጽህፈት ቤት ገልጿል። ገልሞ ዳዊት ዝርዝር አለው።
የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ገረሙ ወሊቃ በክልሉ 19 ዞኖች ከ2 ሚሊዮን በላይ ህዝብ የምግብ እርዳታ እየቀረበላቸው መሆኑን ገልጸዋል። እንደ አቶ ገረሙ ከሆነ ከኢሉ አባቦራና ምዕራብ ወለጋ ዞኖች ውጪ በ19ኙም የክልሉ ዞኖች የምግብ ተረጂዎች በተለያየ አሃዝ አሉ።
ኦማማንስ ነምፈሰራንስ ረኮን አደዳ ጉያጉያት ኦማማ ሰናቆፋ
በተፈጥሮና ሰው ሰራሽ ምክንያት ሰዎችን ለተረጂነት የሚያጋልጡ የተለያዩ ክስተቶች ይፈጠራሉ። ስለዚህም በየወሩ የአሃዝ መሰብሰብ ስራ ሰርተን ለፌደራል መስሪያ ቤት ገቢ እናደርጋለን። አሁን እንግዲህ በአጠቃላይ ላለፉት 6 ወራት ሲረዱ የነበሩ ከ2 ሚሊዮን በላይ ሰዎች አሉ። አሁንም አዲስ የተረጂዎችን አሃዝ የመለየቱን ስራ እየሰራን ከመስከረም ቀጥሎ ይፋ ይደረጋል። ለአሁኑ ግን 2 ሚሊዮን በላይ ሰዎች ናቸው የምግብ እርዳታ ያገኙ ያሉት።
አቶ ገረሙ ለምግብ ተረጂነት የተጋለጡ ሰዎች በበልግ ዝናብ መዛባት የመጣመውን ገልጸው የጸጥታ ችግርና ሰዎች ለተስማሚ ቦታ ፍለጋ ከመኖሪያ አካባቢያቸው ከነቤተሰቦቻቸው መኮብለል ሌላ ምክንያቶች ናቸው ብለዋል። በክልሉ በተለያዩ ዞኖች ለሚገኙ ሰዎችም የኦሮሚያ የአደጋ ስጋት ስራ አመራር ኮሚሽን የምግብ እርዳታ ያቀረበ ነውም ብለዋል።
የጋዋንት ጉዳን ያሁም ነብያ ወጅን ከንዴማሙ
የእርዳታ አቅርቦቱን በአገር አቀም ላይ ተመርኩዘን እንሰራም የምናስቀድመው ህይወትን ማትረፍ ላይ ነው። የምግብ እርዳታ የፌደራል መንግስት ያቀረበ ነው። ነገሩ ከዚህ በላይ የሚበረታ ከሆነ የእርዳታ አቅርቦቱ የእርዳታ አቅራቢ ድርጅቶችና ግለሰቦች እንዲለግሱ በማድረግ እየሰራንን። በተጨማሪም የኦሮሚያ ክልል የአደጋ ጊዜ ተጠባባቂ ፈንድ በመመደብ ከዚያ ገዝተን ለተረጂዎች እያቀረብንን።
ለምግብ እህል እጥረት ከተጋለጡ ዞኖች አንዱ የጉጂ ዞን ነው። የዞኑ የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ቢሮ በዞኑ የበልግ ዝናብ በመጥፋቱና በአካባቢው በተፈጠረው የጸጥታ ችግር ወደ 300 ሺህ የሚገመቱ ነዋሪዎች ለምግብ እጥረት ተዳርገዋል ብለዋል። አቶ ተስፋይ ገመቹ የጉጂ ዞን የአደጋ ስጋት ስራ አመራር ኮሚሽን ቅርንጫፍ ቢሮ ኃላፊ ናቸው።
ወድንኬና ሃንቂና ሆንጌ ቆፋለ
ዞናችን የዝናብ እጥረት ብቻ ሳይሆን የጸጥታ ችግርም ይስተዋልበታል። በዚህ ምክንያት በዞናችን በመንግስት የሚረዱ ሰዎች መጀመሪያ ከ41 ሺህ በላይ የሚሆኑ ከሶማሌ ክልል ተፈናቅለው የመጣሉ፣ ሌላ በዝናብ እጥረትና በሌሎች ምክንያቶች ለምግብ እጥረት የተጋለጡ ከ100 ሺህ በላይ አባወራዎች አሉ። ሶስተኛ በጸጥታ ችግር የምግብ እርዳታ የሚያስፈልጋቸው ከ100 ሺህ 200 በላይ ሰዎችም ድጋፍ ያገኙ ነው። መንግስት ለነዚህ ሁሉ የእህል እርዳታ እየሰጠ ነው።
አቶ ተስፋዬ አሁን በጉጂ ዞን ወይና ደጋና ቆላማ አካባቢዎች ከመስከረም ጀምሮ ዝናብ ስለሚኖር መንግስት ለተጎጂዎች ቶሎ የሚደርሱ የሰብል ዝርያዎችን እንዲያቀርብ እየሰራነን ብለዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ተከታዩ መሰናዷችን የአፍጋኒስታን መንግስት አወዳደቅና የዩናይትድ ስቴትስ መንግስት የውጪ ፖሊሲን የሚተነትን ቅንብር ነው። ትንታኔውን የሰጡን ዶክተር ዳንኤል ተፈራ ናቸው። አሉላ ከበደን ያነጋገራቸው።
ብዙ ጊዜ የአሜሪካን መንግስት የውጪ ኃይሎች አንድ የማይገነዘቡት ነገር አለ። ምንም በጎ ቢመኙ እኚህ ግዛቶን ታዝን ብሎ ነው እናየው። ሁለተኛ ነገር ደግሞ የውጭ ኃይል የሚደግፈውን መንግስት አያምኑ እንጂ አሜሪካን ጥረት ስላላደረገ አይደል። እንደዛ ስታል ምዕራባውያን ተጠቅማለ በአሜሪካን መሪነት። ይሄ የመሰረቱት መንግስት ምንም 20 ዓመት ቢቆዩ በህዝቡ ዘንድ ተቀባይነት አላገኝም። ታሊባን የሚጠቀመው ፕሮፓጋንዳ የአሜሪካን ቅኝዎች ናችሁ፣ ሃይማኖታችሁን ሊያስቀይሯችሁ ነው፣ ሚስቶቻችሁን ሊቀሟችሁ ነው፣ እንደዚህ ያሉ ነው። በተለይ ህዝቡ በደንብ እስከዚህ አልተማረም እና በዚህ አይነት ፕሮፓጋንዳ ነው ሲያነሳሱ የሰነበቱት። ስለዚህ ይሄ መንግስት ለምሳሌ ፕሬዚዳንት ባይደን ቀደም ብሎ ባለፈው ሳምንት ሲናገሩ ወደ 350,000 ወታደር የአየር ኃይል ሁሉ አደራጅተናል እና ምንም አይሆንም የሚያሰጋ ነገር የለም አሉ። እሱ ለምሳሌ የውስጥ ማድረጃ ሳይሰሙ ቀርተው አይደለም፣ ነገር ግን ህዝቡ እንዳይሸበር በማለት ነው ይመስለኛል። እና በአጠቃላይ የተገነዘብኩት ምንድን ነው የውጭ ኃይል ሲመጣ ህዝቡን አስተባብሮ የውጭውንም ኃይል እንዲጣላ ያደርጋል፣ የውጭ ኃይል የደገፈውንም መንግስት እንዲጣላ ነው የሚያደርገው። ስለዚህ ከዚህ የአሜሪካን ፖሊሲ አውጪዎች ምን ይማራሉ? ወደፊት ምንድነው መማር የሚችሉት? እንዲህ የሚለውን ነገር በአእምሮ ውስጥ እንዲነሳ አድርገዋል።
መልካም። እነኝን ተያያዥ ጉዳዮች በሌሎች ሀገሮች ያሉ ሁኔታዎችም እናነሳለን። ቀደም ብለው የሰጡት አስተያየት ላይ ግን እንደው አንድ ከወሰደው ጊዜ አንጻር ያሉ ነገሮችን ቢያነጻጽሩ እንዳሉት የውጭ ኃይል ምንም እንኳን መልካም ነገር ይዞ ቢመጣ በተቃርኖ ባሉ ወገኖች ህዝብን እንዳይቀበለው የማድረግን አዝማሚያ ገልጠዋል። 20 ዓመት ሞልቶታል ይሄ የዩናይትድ ስቴትስና የአጋሮቻቸው አፍጋኒስታን ውስጥ የቆዩበት ጊዜ፣ እንዲያውም እንዳይወጡ ሲጠየቁ ነበር። ከዛ አንጻር ግን አዲስ ገና እንደገባ ኃይል አይደለምና አብሮ ኖሮ ክፉም ደጉም መታየት የሚችልበት ሁኔታ በተፈጠረበት እንዴት ያ ሊሰራ ይችላል?
ሲብላላ ቆይቷል። ይሄ መነሳሳት ታሊባን እኮ ሲዋጋ ቆይቷል። 20 ዓመት ተዋግቷል። የውጭ ደግሞ ኃይሎችም አሉ። ለምሳሌ ፓኪስታንን የወሰድክ እንደሆነ የአሜሪካንን በዛ አካባቢ መኖር አይፈልጉም እና በስውር ይረዳሉ። መሀል እስያ አክራሪ ሙስሊሞች ናቸው በብዛት። የቀድሞ ራሻ ሪፐብሊኮችን ብትወስድ አካባቢ በሙሉ እዛ። ስለዚህ ይፈራሉ። ደግሞ አለፍ ስት ቻይና አለች፣ ቻይናም ትፈራለች። ህንድ ብቻ ነች ትንሽ አሁን ከአሜሪካን ጋር በኢኮኖሚ የተነሳ አሜሪካንም ህንድን ይረዳል ቻይናን ለመመጠን። ስለዚህ አሜሪካን ያለበት ቦታ እዛ አካባቢ አመቺ አይደለም እና እነዚህ ድጋፍ ሲያገኙ ቆይተዋል። አሁን ችግር ይመጣል። አሜሪካን ከዛ ሲወጣ ታሊባን መንግስት ሲሆን ስለዚህ አሁን ሲናገሩ በረዝ አድርገዋል ፖለቲካቸው። አሁን ሰሞኑን ሰምተህ እንደሆነ ታሊባን ያልሆኑ ክፍሎች መንግስት ውስጥ ይሳተፋሉ ብለዋል። ግን ቶሎ ብለው ምንድን ያወጁት አፍጋኒስታን የሙስሊም ኤመሬት ብለው ነው የሰየሙት። ትላንትና ፕሬዚዳንት ቤት ገብተው አልጀዚራ ያሰራቸውን አይተሃል። መሳሪያ ይዘው ወዲያ ወዲህ ይላሉ። ይህ አደገኛ ነው። ብቻቸው መምራት አይችሉም። አሁን በጎን ከዚህ በስተጀርባ ከታር ውስጥ የተካሄደው ድርድር ምን አይነት መንግስት ሊያስፈጥር ይችላል ሰሞኑ ልንሰማ ይችላል። ይህንን የአሜሪካ መንግስት ሀገር አይቀርም ያውቃል።
ዶክተር ዳንኤል ተፈራ ፕሮፌሰር ኤሜሪተስ ይህ ጀምር ለማድረግ ያህል ነው። ነገ በሰፊው የዩናይትድ ስቴትስን የውጭ ፖሊሲ የተለያዩ ገጽታዎች የምንመለከትበት ውይይት ይኖረናል። ለአሁኑ ለምጥን ቃለ ምልልሱ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ አቶ
ተከታዩ መሰናዷችን ስፖርት ነው። ኬኔዲ አባተ ከአዲስ አበባ ተከታዩን አጠናቅሯል።
يا
የደቡብ ክልል መንግስት በቶኪዮ ኦሎምፒክ ሜዳሊያ ላመጡ አትሌቶች እንደየውጤታቸው የተለያዩ ሽልማቶችን አበርክቷል። በ10000 ሜትር ለኢትዮጵያ በውድድሩ ብቸኛውን የወርቅ ሜዳሊያ ላመጣው ለአትሌት ሰለሞን ባረጋ የክልሉ መንግስት 500000 ብር የሸለመ ሲሆን የወልቂጤ ከተማ አስተዳደር ደግሞ በከተማው 10000 ካሬ ሜትር ቦታ በሽልማት መልክ አበርክቷል። በተጨማሪም ደቡብ ፖሊስ ለአትሌቱ የኮማንደርነት ማዕረግ ሰጥቷል። የደቡብ ክልል የብር ሜዳሊያ ላመጣው አትሌት ለሜቻ ግርማ ደግሞ 350000 ብር ሲሸልም የነሐስ ሜዳሊያ ላመጡት አትሌቶች ለተሰንበት ግደይና ጉዳፍ ጸጋይ 250000 ብር በሽልማት መልክ አበርክቷል። ሶስቱ አትሌቶች በተጨማሪም በደቡብ ክልል ካሉ ከተሞች መካከል ከፈለጉት አንድ ከተማ 1000 ካሬ ሜትር ቦታ እንዲሰጣቸው ተወስኗል። በቶኪዮ ኦሎምፒክ በአሰልጣኝነት ከአትሌቶቹ ጋር የተጓዙ 6 አሰልጣኞች ደግሞ ከ50000 እስከ 100000 ብር በክልሉ ተበርክቶላቸዋል። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ነው። የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ነገ በኬንያ ናይሮቢ ይጀምራል። በውድድሩ ላይ የሚሳተፈው የኢትዮጵያ አትሌቲክስ ቡድንም ትናንት ወደ ስፍራው አቅንቷል። ከኮቪድ-19 ወረርሽኝ ጋር በተያያዘ መካሄድ ከነበረበት ጊዜ ዘግይቶ የሚካሄደው ውድድሩ በዚሁ በወረርሽኙ ሳቢያ ነገ ነሐሴ 11 ተጀምሮ ከ5 ቀናት በኋላ ፍጻሜውን ያገኛል። ከ100 በላይ ሀገራት የተውጣጡ አትሌቶች በውድድሩ እንደሚሳተፉም የዓለም አትሌቲክስ መረጃ ያመለክታል። የኤርትራና ጅቡቲ ከ20 ዓመት በታች የሴቶች ብሔራዊ ቡድኖች የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታቸውን ትናንት ነሐሴ 9 በአዲስ አበባ ስታዲየም አካሂደዋል። በኮስታሪካ አስተናጋጅነት ለሚካሄደው ከ20 ዓመት በታች የሴቶች ዓለም ዋንጫ የሁለቱ ብሔራዊ ቡድኖች ከ10 ሰዓት ጀምሮ በአዲስ አበባ አበበ ቢቂላ ስታዲየም ያደረጉት ጨዋታ በኤርትራ 3-1 አሸናፊነት ተጠናቋል። ከጨዋታው ጅማሮ አንስቶ ሙሉ የኳስ የበላይነት የነበራቸው የኤርትራ ተጫዋቾች የጅቡቲን የግብ ክልል በተደጋጋሚ ጎብኝተዋል። በፈጣን የኳስ ቅብብሎቻቸው የጅቡቲን ተከላካዮች ሲፈትኑም ተስተውለዋል። ለኤርትራ በ13ኛው ደቂቃ ላይ 13 ቁጥር ለባሽዋ ደሊና ሳህሌ በግሩም ሁኔታ የመጀመሪያውን ጎል ስታስቆጥር፣ የመጀመሪያው አጋማሽ የጨዋታ ክፍለ ጊዜ ተጠናቆ በተጨመረው የባከነ 1 ደቂቃ ላይ የተገኘውን የቅጣት ምት ወደ ጎል የቀየረችው ራህዋ ነጋ ቡድኗ 2-0 እየመራ ረፍት እንዲወጣ አስችላለች። በጨዋታው ከፍተኛ ብልጫ የተወሰደባቸው ጅቡቲዎች የአጫዋወት ለውጥ በማድረግ ተከላካዮቻቸውን ወደ መሃል ሜዳው አስጠግተው ለመጫወት ቢሞክሩም በመጀመሪያው አጋማሽ አንድም ለጎል የቀረበ ሙከራ ሳያደርጉ አጠናቀዋል። በሁለተኛው አጋማሽ በዝናብ በታጀበው ጨዋታ 63ኛው ደቂቃ ላይ የመጀመሪያውንና ብቸኛውን ኢላማውን የጠበቀ ሙከራ ያደረጉት ጅቡቲዎች በሌርማን ሲኪ አማካኝነት አስደናቂ ጎል አስቆጥረዋል። ከጎሏ መቆጠር በኋላ ፈጣን የመልሶ ማጥቃት ያደረጉት ኤርትራዎች በአንድ ደቂቃ ልዩነት ባስቆጠሩት ጎል ጨዋታውን 3-1 በሆነ ውጤት አጠናቀዋል። ለኤርትራ 3ኛውን ለራሷ ደግሞ 2ኛውን ጎል ያስቆጠረችው ደሊና ሳህሌ በጨዋታው ጥሩ እንቅስቃሴ አድርጋለች። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ እንዲሁም የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ አብርሃም ጨዋታውን በስታዲየም ተገኝተው ተከታትለዋል። በሁለቱ ሀገራት መካከል ባለው የፖለቲካ አለመግባባት ምክንያት በፊፋ ውሳኔ መሰረት በገለልተኛ ሜዳ የሚካሄደው የኤርትራና ጅቡቲ ከ20 ዓመት በታች ብሔራዊ ቡድኖች የመልስ ጨዋታም በተመሳሳይ በአዲስ አበባ አበበ ቢቂላ ስታዲየም ከነገ በስቲያ ረቡዕ የሚደረግ ይሆናል። ከተወዳጆቹ የአውሮፓ ታላላቅ ሊጎች መካከል የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋና የጀርመኑ ቡንደስሊጋ ባለፉት ቀናት በተደረጉ ጨዋታዎች ተጀምረዋል። በኮቪድ-19 ምክንያት በአውሮፓውያኑ ከመጋቢት 2020 ጀምሮ በዝግ ስታዲየም ሲደረግ የነበረው የእንግሊዝ ፕሪሚየር ሊግ በአሁኑ የውድድር ዓመት ስታዲየሞች ተመልካቾችን በሙሉ አቅማቸው እንዲያስተናግዱ ፈቅዷል። ብዙዎች በጉጉት የሚጠብቁት ይህ ሊግ ባለፈው አርብ አርሰናል ከሜዳው ውጭ ሊጉን አዲስ ከተቀላቀለው ብሬንትፎርድ ጋር ባደረገው ጨዋታ የተጀመረ ሲሆን ባለሜዳው ብሬንትፎርድ 2-0 በሆነ ውጤት አርሰናልን አሸንፏል። ትናንት በሜዳው የአምናውን አሸናፊ ማንቸስተር ሲቲን ያስተናገደው ቶተንሃም ደግሞ 1-0 በማሸነፍ ውድድሩን በድል ሲጀምር፣ ሻምፒዮኑ የፔፕ ጋርዲዮላው ሲቲ ደግሞ የውድድር ዓመቱን በሽንፈት ጀምሯል። በሊጉ የሚሳተፉ ክለቦች ያደረጓቸው ሁሉም የመጀመሪያ ጨዋታዎች በመሸናነፍ ነው የተጠናቀቁት። በስፔን ላሊጋና በጀርመን ቡንደስሊጋም የኮቪድ-19 እገዳዎች በአብዛኛው በመነሳታቸው በመቀጠላቸው ተመልካቾች በብዛት ስታዲየም መግባት ጀምረዋል። የጣሊያን ሴሪያ ደግሞ በተያዘው ሳምንት የመጨረሻ ቀናት የሚጀምር ሲሆን ስታዲየሞች 50% የሚሆኑ ተመልካቾችን እንዲያስተናግዱ መፈቀዱን የጣሊያን ሚዲያዎች ዘግበዋል። ቀደም ብሎ የተጀመረው የፈረንሳይ ሊግ 1 ሁለተኛ ሳምንት ጨዋታዎች ትናንትና ከትናንት በስቲያ የተካሄዱ ሲሆን ሁለቱንም ጨዋታዎች ያሸነፉት አንገርስ ክለርሞንፉት እና ከባርሴሎና ኮከቡን ሊዮኔል ሜሲን የቡድኑ አካል ያደረገው PSG በደረጃ ሰንጠረዡ መሪነት ላይ ይገኛሉ። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ስርጭታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ንጉሱ ታምሬ ስርጭቱን አቀናብሮልናል። ሰላም፣ በደህና ደሩ። በነገው ምሽት እንገናኛለን።